ለመውጣት የወሰንኩት ከቤተ ክርስቲያን ቀርታ የማታቀው እናቴ ጭፈራና ዝላ ያለበት ቦታ ቤተ ክርስቲያን መሄዱ አንተታ እንደዛ ያለ አይነት ሁኔታ ሳይ ይችን ሀገር እግዚአብሔር ይቆይ የተቀየሟታል ብዬ የእግዚአብሔር ፍርድ እንደሚመጣ ፈርቼ ነው ያወጣሁት አለች አለ። እቺ ሴት አማኝ አይደለችም እንደኔና እንደናንተ። አንድ ዩኒቨርሲቲ ማገለግለው የነበረ ልጅ ስዊድን ሀገር ሆኖ እንዴት እንደወጣ ነገረኝና ከዩኒቨርሲቲ ወደዛ ተጠርተው በነበሩበት ጊዜ ነው የኤርትራ ኤምባሲ ወደ ሀገራቸው ሂዱ ሲላቸው የሄደው። እኔ ልንገርህ ወንድሜ ተስፋዬ አለኝ የእግዚአብሔር ቁጣ ነው በእኛ ላይ ይሄ ሁሉ የሆነው አለ። እንዴት አልኩት? ምክንያቱም እግዚአብሔር የሚቀየመው አይነት ጭፈራና እልልታ ነበር የሚሰማው አለ። እና ወገኖቼ ኢትዮጵያውያኖች ይሄን ማስተዋል አለብን። እና እግዚአብሔርን እያሰብን ነው በእስር ቤት የጮሁት በብዙ መከራ የተቀበሉት ሰዎች ለቅሷቸውና ጮሆታቸውን ወደ ጠቅላይ ሚኒስትር አብይ አሰምተው ጠቅላይ ሚኒስትር አብይ የኢትዮጵያን ሕዝብ ጸሎት ሰምቼ መጣሁ ያሉ አምላክ አይደሉም። እግዚአብሔር የሕዝብን ጸሎት የሰማው በሰማይ ያለ አምላክ አለ። የሚመሰገን ክብር ለእግዚአብሔር ይሁን። ጠቅላይ ሚኒስትር አብይ ላይኖሩ የሚችሉበት ብዙ እድል አለ። ነገር ግን እግዚአብሔር በዙፋኑ ላይ ነው። እነዚህ ሚዛን ያልጠበቁ ፖለቲካሊ ድሪቨን የሆነ ብዙ ስሜት ግለት ያለበት ነገር ብዙ ጊዜ ጥሩ አይደለም። እግዚአብሔርን እያመሰገን ነው ወይ የሚለውን እግዚአብሔርን እያመለክን ነው ወይ? እነዚህ መሪዎች በትህትና ነው የጀመሩት። እግዚአብሔርን የሚፈሩ ናቸው፣ ሃምብል ናቸው። ህዝብ የሚረዳቸው ህዝብ እጁን ወደ እግዚአብሔር ሲዘረጋ ነው። ክብር ለእግዚአብሔር ይሁን። ልቡን ወደ እግዚአብሔር ሲያነሳ ነው። ስለዚህ ውድ ወገኖቼ ስጋ ለባሽ ሁልጊዜ ስጋ ለባሽ ነው። ከእስራኤላውያኖች ታሪክ መማር ያለብንን መማር አለብን። እስራኤላውያንን ነገስታትን ተመልከቷቸው። እነ ንጉስ ዳዊትን ተመልከቱ። እነ ንጉስ ሰለሞንን፣ ሳውልን ተመልከቱ። የቃል ኪዳን ህዝብ እግዚአብሔር ከነሱ ጋር የነበረ ህዝቦች ናቸው። በመልካም ጀምረው በመጥፎ እንዴት እንደሚጨርሱ። ስለዚህ እነዚህን ነገሮች ክርስቲያኖች በጣም አድርገን ተጠንቅቀን መመልከት አለብን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ረጅም መንገድ ምድራችንን የሚያራምዳት ጸጋ ያለው ከሰማይ የሚመጣ የእግዚአብሔር ቸርነት ነው። ከሰማይ የሚመጣ የእግዚአብሔር ቸርነት ነው። መሪዎች መካሪ እግዚአብሔር ያስፈልጋቸዋል። የሙሴን እጅ በጸሎት የሚደግፉ ባይኖሩ አማሌቅ የእስራኤል ጠላቶች እስራኤልን ባጠቁ ነበረ አይደለም? ስለዚህ እኛ ወደ እግዚአብሔር እጆቻችንን ልናነሳ እጆቻቸውን ከሚያነሱ ጋር ልንደጋገፍ ይገባል። እንዲህ ያለ ነገር ሲነገር የሚያማቸው ሰዎች አሉ። የተለከፉት በሽታ ህመም እንደያዛቸው ምልክት ነው። እግዚአብሔር ሲነሳ እግዚአብሔር ይከበር ሲባል የሚያመው ሰው ኦልሬዲ ህመምተኛ ነው። ስለዚህ ቶሎ በሽታው ሳይጠና መመለስ ይሻላል። ክብር ለእግዚአብሔር ይሁን። እኛ እግዚአብሔርን አምላኪዎች ነን። ክብር ለእግዚአብሔር ይሁን። መልካም ነገር ሁሉ ከየት ነው? ከሰማይ ነው። ክብር ለእግዚአብሔር ይሁን። መልካም ነገር ሁሉ ከሰማይ ነው። ከሰማይ ነው። ይህንን አንረዳም ብለን ብንል ኪሳራችንን እናያለን። ኢትስ ቬሪ ዴንጀረስ። በእንደዚህ ያለ ክፉ ዓለም ውስጥ ውጥንቅጥ የሆነ ዘር፣ ውጥንቅጥ የሆነ ችግር ያለውን አገር ለመምራት ያለ እግዚአብሔር ይቻላል ብሎ የሚያምን ካለ፣ አሁን ባለው ሲስተም ውስጥ ዋስትና አለኝ የሚል ካለ ያበደ ብቻ ነው። እግዚአብሔር ያስፈልገናል። እግዚአብሔር ይመስገን። የፍቅሩ ቋንቋ ፍቅርን እንደለበሰ እንዲዘልቅ፣ ስጋትና ፍርሃት እንዳይመጣ፣ ቀውስ ነገሮች እንዳይፈጠሩ በጥበብ በማስተዋል የሚሞላ እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። አሜን። ክብር ለጌታ ይሁን። ይህንን ነገር እኛ ምሳሌዎች መሆን አለብን። ከሰዎች ጋር ስንነጋገር እና ክርስቲያናዊ አቋም መያዝ አለብን። ክርስቲያናዊ አቋም መያዝ አለብን። ክርስቲያን የሁለት ሀገር ዜጋ ነው። የሰማይም የምድርም ዜጋ ነው። የሁለት ሀገር ዜጎች ነን። በሰማያዊ ዜግነታችን ምድራዊ ዜግነታችን ኦቨርራይድ ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ ብዙ ጊዜ አሁን ኤርትራውያኖች ያኔ በጣም ዘረኝነት ያስቸግራቸው ነበር። I am pure blooded Eritrean እያሉ ክርስቲያኖች ይናገሩ ነበር። አሮጋንስ ያሳዩ ነበር. Which is really wrong. ስለዚህ በእኔና በእናንተ ህይወት ውስጥ እኛ I am a ንጹህ ቅዱስ በሆነው በክርስቶስ ደም የተዋጀው ክርስቲያን ነኝ ነው ማለት ያለብን። ዘራችን አይደለም ኢትዮጵያዊነታችን አይደለም። ስለዚህ ሰማያዊ ዜግነት ምድራዊ ዜግነታችን ኦቨርራይድ ያረጋል። ክብር ለእግዚአብሔር ይሁን። የሰማዩ ንጉስ የነገስታቱ ንጉስ ኢየሱስ ክርስቶስ ሲመጣ ናቡከደነጾር በህልሙ ያየውን የወርቁን ምስል በናስም በብርም በወርቅም በብረትም የተሰራውን በሙሉ ይፈጫዋል። የሚተርፍ መንግስት የለም። ክብር ለእግዚአብሔር ይሁን። የማይጠፋ የዘላለም መንግስት የኢየሱስ ክርስቶስ መንግስት ትመጣለች። ክብር ለእግዚአብሔር ይሁን። ውድ የጌታ ልጆች በእውነት ይሄንን በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። የእግዚአብሔርን የልብ ትርታ ያዳመጠ ለመጸለይ ይረዳናል። ለመጸለይ ይረዳናል። እና አንዳንድ ነገሮች سنመለከት በቃ እግዚአብሔር የልቡን ትርታ ለመጸለይም ያስቸግረናል። ጩኸትና ፈንጠዝያ ፖለቲካዊ የሆኑ ነገሮች በጣም እግዚአብሔርን ለማዳመጥ ድብልቅልቅ ነገር ይፈጥራል። ወደ እግዚአብሔር ወገን ሰብሰብ ማለት እግዚአብሔር በሚያይበት አይን ለማየት ልቦናችን ወደ እግዚአብሔር ማቅናት ምንድነው እግዚአብሔር ከምድራችን የምትፈልገው ምን ትፈልጋለህ ብለን ማለት። ክብር ለእግዚአብሔር ይሁን። አፍተር ኦል ለኛ የሚያዋጣን ኢየሱስ ብቻ ነው። እግዚአብሔር ስም የተባረከ ይሁን። አሁን ወደ እግዚአብሔር ቃል እንሄዳለን። ማስተምረው ስለ ጸሎት ነው። ጸሎትን አስመልክቶ ዛሬ ምንማራቸው ነገሮች አብረን እናያለን። እግዚአብሔር ስም የተባረከ ይሁን። እና አሁን ከተናገርኩትም ሐሳብ ጋር ይሄዳል። ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክት ውስጥ ባለፈው በተለያዩ ጊዜያቶችም ይሄን ክፍል አይተነዋል። እና ጳውሎስ እንደዚህ በማለት በአንደኛ ጢሞቴዎስ ምዕራፍ 2 ላይ ይናገራል። እሱን አነባለሁ በጌታ በኢየሱስ ክርስቶስ ስም። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም። ሉል እግዚአብሔር የቃልን ደጆች ክፈትልን። አይኖቻችንን ክፈት፣ ባንተ ምክር ውስጥ እንድንያዝ ያንተን ሐሳብ በቃል ያመጣ ጌታ ሆይ ያልተማረከው አይምሯችን ይማረክልህ። ላንተ ያልተመቸው ህይወታችን በቃል ይስተካከል። ቃል እግዚአብሔር ሆይ ለግሮቻችን መልካም አረማመድን እንድንራመድ ቅዱሱ መንፈስ በውስጣችን ለሚሰራው መልካም ሥራ የተመቸ ህይወት እንዲኖረን እግዚአብሔር ሆይ አቤቱ በቃል ዛሬ ሥራ። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ጸሎትን እንግዲህ سنመለከት በተለያዩ አይነት ሁኔታዎች ስለ ጸሎት ማየት ይቻላል ብያለሁ ባለፈው ጊዜ። ሰዎች ተቸግረው የሚጸልዩት ጸሎት አለ፣ ሲጨነቁ የሚጮሁት ጩኸት አለ። እንኳን ሰዎች እንስሳት እንኳን ጥቃት ደርሶባቸው ሲያለቅሱና ሲጮሁ እግዚአብሔር ይራራል ይሰማል። ክብር ለእግዚአብሔር ይሁን። እግዚአብሔር በአማርኛ ቋንቋ ሰው በሚናገረው ቋንቋ አይደለም። እግዚአብሔር የፍጥረቱን ጥቃት ፔንና ስቃይ የሚያዳምጥ አምላክ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰዎች ሳናግሩት የሚሰማበት ጊዜ አለ። ሳናግሩት ጸሎት ሳይጸልዩ በዳንኤል ምዕራፍ 2 ቁጥር 29 ላይ سنመለከት የባቢሎን ንጉስ ናቡከደነጾር ባልጋው ላይ ተኝቶ ያለ ሲያስብ እግዚአብሔር የልቡን ሐሳብ ያይ ነበር። ዳንኤል እንዲህ ይለዋል በቁጥር 29 አንተ ንጉስ ሆይ ካንተ በኋላ የሚሆነው ምን እንደሆነ በአልጋ ላይ ታስብ ነበር ሚስጥርንም የሚገልጠው የሚሆነው ነገር አስተውቀዋል አለው። ናቡከደነጾር በአልጋው ላይ የጸለያል ነበርም በአልጋው ላይ ያለ ከራሱ ጋር ይመካከር ነበር ከኔ በኋላ ማን ነው የሚነክሰው ያለ ንጉስ ስለሆነ የህዝቡ የሃገሩ የመንግስቱ ጉዳይ ያሳሰበው ከኔ በኋላ ማን ነው የሚመጣው መፈንቅለ መንግስት ይካሄዳል የባዕድ ኃይል ይመጣል በዙሪያ የነማናቸው ጣላቶች ይያለ ያወጣና ያወርድ ነበር እየጸለያል ነበር። የእስራኤል አምላክ ልዑል እግዚአብሔር ግን በልቡ ሲያስብ ምን ያረጋው ነበር ያየው ነበር። እግዚአብሔር ልባችን ውስጥ ምናስበው ነው ያለ። ክብር ለእግዚአብሔር ይሁን። እስኪ ህይወታችሁን ተከታተሉ። እኔ ያልጸለይኩት ተንበርክኬ ያለመንኩትን እግዚአብሔር የመለሰልኝን ምን በነገራችሁ ብዙ ታሪክ አለ። ወደ እግዚአብሔር ልመና በያላቀረብኩትን በልቤ ውስጥ ግን እየወጣ እየወረደ የኔን አይምሮ የሚታገለኝን ነገር እግዚአብሔር በሚገርም ሁኔታ ለካ እግዚአብሔር ያዳመጠ የነበረ ይሄን ሳስብ ያልኩባቸው በጣም ብዙ ሁኔታዎች በህይወቴ ገጥመውኛል። ክብር ለእግዚአብሔር ይሁን። እንዲህ አልገጠማችሁም ወገኖቼ? እግዚአብሔር ሰው በልቡ የሚያስበውን ነገር ያያል። ተንበርክኮ የጸለየውን ሰዎች የጸለዩለትን እግዚአብሔር አድርግልኝ ብሎ የለመነውን ብቻ አይደለም። ውድ ጌታ ልጆች ይሄ በሰማይ ውስጥ ያለ ልዑል ጌታ እግዚአብሔር በልቡ ያሰበውን ሐሳብ እየተመለከተ በምን አይነት ሁኔታ መልስ እንደመለሰለትና ቃልን ንጉስ ናቡከደነጾር ከህልሙ ሲነቃ ህልም እንዳየ ይገባዋል። ህልሙ ግን ጠፋበት። ህልሙን ጠፋበት። ህልሙን ቢያቂ መስለኛል በአገሩ ብዙ ጠቢባነን ኮከብ ቆጣሪነን አዋቂነን የሚሉ ስላሉ ህልሙን ቢያቀና ትውስ ብለው ትዝታው ቢኖሩ ቢነግራቸው ቀባጥረው ይመልሱለት ነበር። ነገር ግን ይሄ ህልም ግን በሰማይ ውስጥ ያለ አምላክ በመደር ያለውን ሁሉ የሚያይ እግዚአብሔር የገለጠለት ስለሆነ ሰወረው። ህልም አይቻለው በሉ አለ ጠቢባንን ሰብስቦ ንገሩኝ አላቸው። ጠቢባኖቹ ሁሉ አረ ይሄንን ህልሙን ንገረን ፍቹን አስተውቀሃለን የለም ህልሙንም ፍቹንም አምጣው እንቢ በትሉ በሜታቹ በሙሉ ተቃጥ ፍርድ በሙሉ አወጀባቸው በሁሉም ላይ። እንዴ ንጉሶ ይሄ ከሰው ተለይቶ ህልም አይበላ እንደ መላእክት ያልሆነ የሆነ ካልሆነ በስተቀር ማን ሊያቅ ይችላል አራይቻለም አሉት። በቃ አዋጅ አወጣ አወጣ። የዛን ዘመን ነገስታት ፈላጭ ቆራጮች ናቸው የፈለጉትን ነው የሚያደርጉት። ይህ ወሬ ለነ ዳንኤል ለጓደኞቹ ወሬው ተሰማ። እነሱ ይሄንን ምስጢር ወደሚያቀው ወደ ልዑል እግዚአብሔር ጸለዩ። ህልሙን ለዳንኤል እግዚአብሔር አሳየው ፍቺውንም አሳየው። ምን አይነት አምላክ ነው እግዚአብሔር? ይሄንን አምላክ ነው የምናመልከው ወገኖች። ይሄንን እግዚአብሔርን ነው እኛ የምናገለግለው። ይሄ እግዚአብሔር ነው የሃይማኖታችን መሰረት። በልባችን ውስጥ ያለውን ሁሉ ያየ ሳንለምነው የሚያዳምጥ አምላክ ነው እግዚአብሔር። ክብር ለእግዚአብሔር ይሁን። ይሄንን የአምላካችንን ባህሪ ማወቃችን ብዙ እንድንጸልይ ይናፍቀናል። ልባችንን የሚቀሰቅስ ኃይል ይሆንልናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰዎች ኃጢአት እንኳን ባመጣባቸው ጭንቀት ኃጢአታቸው የሰሩት ኃጢአት እንኳን ባመጣባቸው ችግር ውስጥ እያሉ ከልባቸው ተጸጽተው ሲጨነቁ በዚያን ጊዜ እንኳን ይሰማል እግዚአብሔር። በዘጸአት ምዕራፍ 8 ቁጥር 28 ላይ ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮቹን ከኔ ከህዝቤ እንዲያርቅልኝ ወደ እግዚአብሔር ጸልዩልኝ አለ ፈርዖን። ማንንም ሰው ለፈርዖን የጸሎት ርስ ያቀርባል ብሎ የሚጠብቅ አይመስለኝም። ፈርዖን ጸልዩልኝ አለ። ለእግዚአብሔርም ይሰዋ ዘንድ ህዝቡን እለቃለሁ አላቸው። ሙሴ ይሄንኑ ሁኔታ በቁጥር 9:10 ላይ ሙሴም ፈርዖንን ጓጉንቸሮቹ ካንተ ከቤቶችም እንዲጠፉ በወንዙም ብቻ እንዲቀሩ ላንተ ለባሪያዎችም ለህዝብም መቼ እንድንጸልይ አስታውቀኝ አለ። ከዛ በኋላ ጸልየለት ወገኖቼ። እግዚአብሔር የተመሰገነው። አያችሁት? ፈርዖን እንዴት ይጸለይለታል? አይጸለይልም የሚባል አይደለም። የእግዚአብሔር ሰዎች የሆኑ ሁሉ ይሄ እግዚአብሔር ፍጥረቱን የራሱ ያደረገ የሁሉ አምላክ ነው እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ ሙሴ ለፈርዖን እንደጸለየለት እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ነገ ስቃለው ስቃለው ለሚሉት ሰዎች ለህመማቸው ጸልዮላቸዋል፣ ተፈውሰዋል፣ ጩኸታቸውን ሰምቷቸዋል፣ ረድቷቸዋል። ነገ የሚሆነውን የሚያቀው ጌታ ይማልድላቸዋል። ጴጥሮስ ሊክደው እንዳለ ያወቀ ስለ እምነቱ ማልዶለታል። ጸሎትን ምንፈልግ ሰዎች፣ በጸሎት ማገልገል ምንፈልግ ሰዎች፣ እንደ እግዚአብሔር ሐሳብ የመጸለይን ምስጢር ማወቅ ምንፈልግ ሰዎች ይሄንን ነገር በአንክሮ ማሰብ አለብን። ይሄንን መመልከት አለብን። የአምላካችንን ባህሪ መረዳት አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ እሱን አሳልፈው ለሚሰጡት የለመነ አምላክ ነው። ክብር ለእግዚአብሔር ይሁን። አንድ ጊዜ በሉቃስ ወንጌል ምዕራፍ 7 ላይ የአይሁድ ሽማግሌዎች መቶ አለቃው ባሪያ ታሟል፣ ለባካችሁ ሄዳችሁ ለምኑልኝ መምህሩ እንዲጸል ለልጄን እንዲያድንልኝ ብሎ ሲል ሄደው ባክህን ለህዝባችን መልካም ነገር ያረጋል ህዝባችንን ይወዳል ሲሉት ኢየሱስ ክርስቶስ እናንተ ጥያቄ እየጠቃችሁ እንድምትሉኝ አይደለም? መቼ ነው እንተቀበላችሁ? መጀመሪያ መሲህ አርጋችሁ አይታችሁኛል አላለም። ጌታ ኢየሱስ ክርስቶስ በጭንቀት በስቃይ በጉዳት ውስጥ ሆኖ ሰዎች የሚናገሩትን ክሪቲካል ሆኖ አያይም። ክሪቲካል አይደለም። When people are in pain, he's not critical judgmental. ሩህሩህ ነው ጌታ። ክብር ለእግዚአብሔር ይሁን። ስለዚህ ሄዶ ልጁን ፈወሰለት። የዛን ሰው ያው ታሪኩን ባለፈውም ስሰብክ አንድ ጊዜም አንስቼዋለሁ ይሄንን። ስለዚህ ያሄንን የአምላካችንን ደግነትና ርህራሄ መመልከት አለብን። የነነዌ ሰዎች ትጠፋላችሁ ንስሐ ግቡ የሚል መልእክት እንዲያቀርብ ዮናስ ላከው። የነነዌ ህዝብ በእስራኤል ህዝብ ላይ ያደረሱት ብዙ ጥቃትና ጉዳት አለ። ጠላቶቻቸው ናቸው። ዮናስ ሄደ እና እግዚአብሔር እነዚህ ሰዎች ከዮናስ በሰሙት ትንቢት ንስሐ ገብተው ተመለሱ። ዮናስ ተናደደ። እግዚአብሔር እንዴት እንዳስተማረው ታሪኩን ሁሉ እናያለን። እግዚአብሔር ለዮናስ ሲመልስለት ግራና ቀኙን የማየው አንተ ላልተከልካት ላላጠጣት ላላሳደካት ለዚች ጥላ ለሆነች ለጊዜ ለጊዜያዊ በቅላ ግብ ጊዜው ለጠፋች ትቆጣለህ። አልተከልካትም አላሳደካትም። የነነዌ ህዝብ ግን ግራና ቀኙን የሚያየው ግን የኔ ህዝብ ነው አለው እግዚአብሔር። እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው። እግዚአብሔር ጴንጤ አይደለም። እግዚአብሔር ኢቫንጀሊካል አይደለም። እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው። እግዚአብሔር የሰማይና ምድር ሁሉ ጌታ ነው። ክብር ለእግዚአብሔር ይሁን። እነዚህን ነገሮች በጣም አድርገን መመልከት አለብን። እግዚአብሔር አንድ ቤተ እምነት ይሄ የኔ ዲኖሚኔሽን ነው አይልም። እግዚአብሔር አለኝ የሚላት ቤተ ክርስቲያን ነች። የክርስቶስ ቤተ ክርስቲያን አካሉ ለመሆን የምትችለው በማህበር አይደለም፣ በግሩፕ አይደለም። በክርስቶስ ደም የተዋጁ ሁሉ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። በዚህ ነው ቤተ ክርስቲያን ቤተ ክርስቲያን የምትሆነው። በቤተ ክርስቲያን ውስጥ የራሳችንን ግሩፕ መፍጠር፣ ሰውን ከሰው ማራራቅ የጸሎትን ህይወት ይገልብናል፣ ያጠፋብናል። ቤተ ክርስቲያን ሁሉ አቀፍ የሆነ ልቦና ሊኖራት፣ ለምን ራሷ የሚሆነው ጌታ የሁሉም ጌታ ነውና፣ ስትጸልይ ጎሰኛ ጎጠኛ ልትሆን አይገባትም። በቤተ ክርስቲያን ውስጥ ትልቅ በደል የምናደርገው በእግዚአብሔር ህዝብ መካከል ወዳጅና ጓደኛ እየለየን፣ በቤታችንም ስንጋብዝ በትልዩ ልዩ መንገድም ስንወዳጅ እንዲህ ያለ ግሩፒንግ በቤተ ክርስቲያን ውስጥ መፍጠር ጸረ ክርስቶስ የሆነ ባህሪ ነው። ስለዚህ የክርስቶስን አካል ነው እግዚአብሔር የሚያውቀው። አካሌ ነው የሚለው እንጂ ቤተ እምነትን አይጠራም። ኢቫንጀሊካል ነኝ ጴንጤ ነኝ አይልም። እግዚአብሔር በአካል ውስጥ ነው ራሱን የሚገልጠው። የክርስቶስ አካል ባሪያ የለባትም፣ ጨዋ የለባትም። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ የክርስቶስ አካል የሆነላት ቤተ ክርስቲያን ራሷ ማን እንደሆነ በቅጡ ማየት አለባት። በአንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ስንመለከት የሚገርም የእግዚአብሔርን ቃል እናያለን። ይህን ቃል በእውነት ነው የምነግራችሁ በብዙ ልብ ስብራትና በዝቅታ መንፈስ ልናነበው ይገባል። ልጆቼ ሆይ ኃጢአትን እንዳታደርጉ ይንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። አብራችሁኝ በሉ የሚከተለውን እርሱም የኃጢያታችን ማስተሰሪያ ነው። ለኃጢያታችን ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢያት እንጂ። ክብር ለእግዚአብሔር ይሁን። ስለዚህ አምላካችን ለዓለም ሁሉ ነው እንጂ ለኛ ብቻ ምንለው አይደለም። ይሄ ጠበቃ የምንለው ጌታ ለዓለም ሁሉ ኃጢያት የሞተ ጌታ ነው። ሰዎች እኔና እናንተን ያገኘንኮ በዓለም ውስጥ እኮ ነው። እኛን ያደረሰልንኮ ጠፍተን ባለንበት ቦታ እኮ ነው ወገኖቼ እኛን ያገኘን። ውድ ወገኖቼ ስለዚህ ይሄንን የቤተ ክርስቲያን ራስ ሁላቀፍ ባህሪውን ልንጠብቅለት ይገባል። ይሄን ማወቅ የጸሎትን ህይወት ያለመልማል። አባታችን የሥጋ ለባሽ አምላክ መሆኑን ስናቅ ይህንን ጌታ የሚከተሉትን ሁሉ ማወቅና ማስተዋል የሚገባቸው ነገር ትልቅ ነገር ምንድን ነው? እንደርሱ ሐሳብና ፈቃድ ለማገልገልና ለመመላለስ ትልቅ ነገር ይጠይቃል። እስኪ ታያችሁ እኔ በልቤ ስፍራም አልሰጣቸው በዘሬ ዘሮቼ አልሆኑ ባስተዳደግ በጉርብትና በወዳጅነት የሚጋሩት ነገር ከኔ ጋራ የሌላቸው ሰዎችን እንዴት ነው ሸክም አድርጌ የምጸልይላቸው? እንዴት ልጸልይላቸው ይችላለሁ? ስለ ጃፓን ህዝብ እንዴት ጸልያለሁ? ስለ ሳውዝ አፍሪካ ህዝብ እንዴት ልጸልይ ይችላለሁ? እንዴት ነው እሱ ስለማላቀው ስለ ሌላ ሰው ተንበርክኬ እየጾምኩኝ እንዴት መጸለይ ይችላል? እንዴት ይቻላል? ይሄ በቸርነት የሚደረግ ከኛ ደግነት ባህሪ የሚወጣ አይደለም። መስቀል መሸከም ይጠይቃል። ራስን መካድ ይጠይቃል። እግዚአብሔር የወደዳቸውን ለመውደድ፣ እግዚአብሔር የሚራራላቸውን ለመራራት፣ እግዚአብሔር የሚያስባቸው እንድናስባቸው፣ እግዚአብሔር ሊጎበኛቸው የሚፈልጋቸው እንዲጎበኙ ውድ ወገኖቼ ልባችን ለዚህ ደግ አሰራሩ የሥጋ ለባሽ ሁሉ አምላክ ሆኖ እጁን በምሕረት ለሰው ሁሉ በሚዘረጋበት ጸጋ ውስጥ እግዚአብሔርን ልናስተናግደው ይገባል። ጸሎታችን በእኛ ባህሪ፣ በእኛ ምርጫ፣ በእኛ ፍላጎት ሲወሰን ጠባብ ነው። የእግዚአብሔርን ፈቃድ አያከናውንም። አገልግሎት ነው ማለት አይቻልም። ምናልባት እኛን ያገለግለን ከሆነ አላቅም። የእግዚአብሔርን ሐሳብ የሚያገለግል ጸሎት ግን እግዚአብሔር የናቡከደነጾርን የህልሙን በአልጋው ላይ ያለውን የልቡን ሐሳብ ያዳመጠ፣ ፈርዖንም ጸልዩልኝ ሲል እንዲጸልይ ጸሎት ሲጠይቅ እነ ሙሴ እንዲጸልዩለት ያደረገ፣ የነነዌን ሕዝብ ያሰበ አምላክ አሕዛብ የሆነውን ያልዳነውን ሁሉ የእኛ ዘር ያልሆነውን ወገናችን የማናቀውን ሁሉ የራሱ የሚያደርገው አባት ነው አባታችን። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር አባታችን በዚህ የአባትነት ጸጋው አስበን የጸሎት ህይወታችን ጥልቅና ከባህሪው ጋር የሚጣጣም መልካም ጸሎት ለመጸለይ እንድንችል የኛ ህይወት ከሱ ጋር የሚሰምረውና የሚዋሃደው የሚቀናጀው መስቀል ከተሸከምን ብቻ ነው። መስቀል ሳይሸከሙ የማይጸለዩ ጸሎቶች አሉ። እነዚህን ነገሮች መረዳት፣ ማሰብ፣ ማስተዋል አለብን። ኦሮሞ ክርስቲያን ለአማራው፣ አማራው ለኦሮሞ የሚጸልየው እንዴት ነው? በኢትዮጵያዊነት ነው? ውድ ወገኖቼ ኤርትራውያን ወገኖቻችን በተሰደዱበት ጊዜ ምናቃቸው ወንድሞች እህቶቻችን እስር ቤት ሲገቡ እንርዳ ብለን ገንዘብ እናዋጣ ስንል እዚህ ቤተ ክርስቲያን የነበሩ ነገረኛ ምላሳቸው ረጃጅም የሆኑ ሻካራ ሰዎች ተነስተው እሱ እኮ ኤርትራዊ ነው ማለት ጀመሩ እኔን። ውድ ወገኖቼ ያን ገንዘብ አዋጥተው የሰጠ ሰው እንደውም በአብዛኛው ሞርዳ 90% አንድ ወንድም ነው የሰጠው። እነዚህ ሰዎች ሳንቲምም አልሰጡም። እነዚህን ወገኖች ስለምናቃቸው እንርዳቸው ብለን ከጸሎት ያለፈ ነገር እናድርግ ብለን የታሰበ ነገር ነው። ኤርትራዊ ነው አሉ። እኔ ኤርትራዊ ዘር የለኝም። ቢኖረኝ በዘሩ ሰው የሚኮራ እንጂ የሚያፍርበት ነገር የለውም። እና እንደ ማስረጃ ያቀረቡት እኔ እና እሹ ስንጋባ ሂውስተን የነበሩ ኤርትራውያን ወገኖቻችን የመልስ ግብዣ አድርገውልን ሰርፕራይዝ አድርገውን የእህቶች ህብረት የሰጠን አንድ ጥቅስ አለ። ብጎይታ ታሃጎሱ የሚል በጌታ ደስ የሚላችሁ የሚል ጥቅስ ነው። ግድግዳ ላይ ምንድ እቤቷ ላይ ይህም እንዴ ማስረጃ ብጎይታ ታሃጎሱ የሚል ተጽፏል ብለው አሉ። ይሄ እነዚህ ሰዎች ክርስቲያኖች ናቸው ማለት ትችላላችሁ? እንዴት ነው ክርስትናን ሰው እንደዚህ መኖር የሚችለው? ለሰዎች ስንጸልይ በዘርና በወገን ተነርተን ከሆነ የእግዚአብሔርን ነገር አይደለም የራሳችንን ፈቃድ ነው የምናረጋው። እግዚአብሔር የሥጋ ለባሽ ሁሉ አምላክ በልባችን ሸክም ይሰጠን። እኛ ወገን የማንለውን አጋር የማንለውን ሰው ሊሆን ይችላል። እመኑኝ የምነግራችሁን ነገር እኔ አንዳንድ ጊዜ በመንፈስ ቅዱስ በልሳን መጸለይን እጅግ በጣም ነው ማምነው፣ በጣም ነው የምጠቀመው በዚህ ነገር። ይሄ ነገር በህይወቴ ያመጣውን ነገር ላስረዳችሁ አልችልም። እና በተለያየ ጊዜ ለሰዎች ስጸልይ እነዛ ሰዎች የጸሎት ርሱ ለኔ ለተስፋዬ ለማንነቴ ቢሰጡኝ በማልጸልይበት ጥልቀት ስጸልይ በልሳን ያለው አንዳንዴ በኃይል ጸልያለሁ። እንዴት ነው ለማን ነው ምጸልየው? እንዴ ይሄ ነገር ካንተ ከሆነ ባክ ለማን ነው ምጸልየው ብዬ እግዚአብሔርን ብዙ ጊዜ ጠይቀዋለሁ። እግዚአብሔር ለማን እንደምጸልይ ተንበርክኬ ያሳየኛል፣ ራእይ ያሳየኛል፣ ወይ ተኝቼ በህልማ ያለው ወይ ድምጽ በተለያየ መንገድ እግዚአብሔር እንዳውቅ ያደርገኛል። እና እነዛን ሰዎች ስጠይቅ የሚገርማቸው በችግር ላይ ሆነው እንዳሉ አያለሁ። ብዙ ጊዜ የምናገረው መመሰክረው ታሪክ አለ። ገና ከአስመራ አስመራ እያለሁ አንድ ጊዜ አንድ ጓደኛዬ ጌታን የተቀበለ ነው። እኔ አዲስ አበባ ነው እሱ ያለው፣ እኔ አስመራ ነኝ። በፍጹም ስራ መስራት እስከማልችል ድረስ ጸልያለሁ። በጣም ነው የምጸልየው በልሳን። ይሄ ነገር ልማድ ሆኖብኝ ነው የምጸልየው እግዚአብሔር ሆይ ነው ወይስ ሪል ጸሎት ነው? ባክ እንዴት ነው ኮንቲኒየስሊ እንደዚህ የሚያዘው ብዬ እግዚአብሔርን ጠየቅኩት። ከዛ ሌሊት በህልሜ ይሄ ጓደኛዬ ቤቱ አልጋ ላይ ሬሳ ሆኖ ተኝቶ አለው። እጄን ዘርግቼ ቀን በምጸልይበት ልሳን ሌሊት ስጸልይ አጠገቡ አልጋው አጠገብ ሆኜ አለው። ከዛ አክስቱ ይመጡና ምንድን ነው ተስፋዬ የምትናገረው ቋንቋ ይሉኛል። የእሱን ሞት እግዚአብሔር እንዲመረምር ወደ እግዚአብሔር ለምርመራ እግዚአብሔር እንዲመረምር እየለመንኩት ነው አልኳቸው። ቴ አልኩኝና ነቃው። ከዛ አዲስ አበባ ስልክ ደወልኩና ከሌ እንዴት ነው ስል ጌታን ትቷል አሉኝ። እግዚአብሔር ይህን ጸሎት ከራሴ ስላልሆነ ስላጸለኝ ይሄ ሰው ምንም አይሞትም እግዚአብሔር ይመልሰዋል አልኩኝ። በሁለት ወር ጊዜ ውስጥ ዘማች ሆኖ አስመራ መጣ። እዛ መጥቶ ህይወቱ ታድሶ ዋጥምቀት ሁሉ ተጠምቆ ተመልሶ የነሱ ዘመቻ ካንስል ዶኖ የኛ ዘመቻ ቀጥሎ እነሱ ሄዱ። እስኪ ገርም የሚገርም ነገር። ክብር ለእግዚአብሔር ይሁን፣ እግዚአብሔር የተመሰገነ ይሁን። ዛሬ በሂውስተን ውስጥ ቤተክርስቲያን ከባሏ ጋር መታየን ታሪክ ነግሬያቸዋለሁ። እኛ ጋር በቅርብ ጊዜ መጥተው ነበር። የፓስተር ሚስት ነች ይህች እህት፣ ህይወት ትባላለች። ሜቢ ልትሰማ ትችላለች ቪዲዮ ላይፍ። እግዚአብሔር ይመስገን እና በጣም ለሱ አንድ ቀን እኔ ምን እንደሆነችም በደም ስሟንም አላስኩትም። ህይወት የሚለውን ስም ብቻ ይዣለሁ፣ ግን ፕሮፐርሊ አልተቀራረብንም። እኛ ዘማቾች ነን። አንድ ቀን ስጸልይ ሸክም በጣም መጥቶብኝ በልሳን ጸልያለሁ። የማታውቁትን ነገር እንዴት ጸልያላችሁ? እና በልሳን እየጸለይኩ ስለምንድን ነው የምጸልየው ብዬ ስል ህይወት ችግር ላይ ነች በዚህ ሰዓት ጸልይላት የሚል ድምፅ ሰማሁ። ህይወት እኛ ጋር ስትመጣ በዚህ ጊዜ በዚህ ሰዓት ምን ሆነሻል አልኳት። በጣም ከባድ ችግር ላይ እንደነበረች እግዚአብሔር እንዴት እንደረዳት መሰከረችልን። ክብር ለእግዚአብሔር ይሁን። አያችሁት? እግዚአብሔር እኛ እነዚህን ሰዎች ብናቅ ቢነግሩን እንኳን በማንጸልይበት ዴፕስና ጥልቀት ነው መንፈስ ቅዱስ የሚያጸልያል። ኔቨር ቲንክ መንፈስ ቅዱስ ተስፋዬና ቤተሰቡንና ጓደኞቹን ወዳጆቹን ብቻ የሚያስብ እንዳይመስላችሁ። በፍጹም እንደዚህ አይደለም እግዚአብሔር የሚያደርገው። እግዚአብሔር ስለ ቅዱሳን ሁሉ ነው የሚማልደው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ እነዚህ ነገሮች በጣም በዝርዝር እናያቸዋለን እና ባነበብኩላችሁ በጢሞቴዎስ ላይ ጸሎትን ተመልከቱት። ልመናን፣ ምልጃን፣ ምስጋናን ስለ ሰዎች ሁሉ ይላል። ዛሬ ክርስቲያኖች ሪች የሆነ ጸሎት የማይኖረን ምክንያት ምንድን ነው? የእግዚአብሔር መንግስት የሚገዛው ልብ የለንም። ጸሎታችን ሁሉ ለኔና የኔ ለሆነ ነገር ብቻ ስለሆነ የምንቆረቆረው ሸክም የሚሆነን የምንጓጓው የምንጠማው ለኛና የኛ ለሆነ ነገር ብቻ ስለሆነ እግዚአብሔር የሚያየውን የሚያይ እግዚአብሔር የሚቀበለውን የሚቀበል እግዚአብሔር ልቡ ያለበት ቦታ ጋር ልባችን ስለማይዘረጋ ለጸሎት ህይወታችን የጫጫ ይሆናል። በጣም ትክክል አይደለም። ይሄ ነገራችን እንዲ ለመልምልን ምን ማድረግ አለብን? እኛ የመንግስት ካህናት ነን። ክብር ለእግዚአብሔር ይሁን። ክርስቲያኖች የመንግስት ካህናት እንደሆኑ ሊያስቡ ይገባል። ክብር ለእግዚአብሔር ይሁን። ወደ ጸሎት በመመጣበት ጊዜ የኔን አጀንዳ አይደለም ማረገው። ወደ ጸሎት በመመጣበት ጊዜ እስራኤላውያኖች ወደ ቤተ መቅደስ ሲሄዱ ጸሎትንና ልመናን በሚያቀርቡበት ግቢ ሲገቡ ሴክሬድ የሆነ ቅዱስ ቦታ እንደሚገቡ ያቃሉ። ደ ሞመንት ያን ቴሪቶሪ ሲገቡ የእግዚአብሔር የሆነ ነገር ብቻ የሚከናወንበት ቦታ ነው። ሲለምኑ በኪዳን ልብ በኪዳን መንፈስ በኪዳን የኪዳን ህዝብ ሆነው የእግዚአብሔር ህዝብ ሆነው ነው የሚጸልዩት። ስለዚህ እኛም ጸሎትን ስናስብ አምላካችንን የቤተ እምነታችን አምላክ ብቻ እናደርግም፣ አምላካችንን የኢትዮጵያ ብቻ እናደርግም። አምላካችን የሰማይና ምድር ሁሉ ጌታ ነው። ክብር ለእግዚአብሔር ይሁን። ይሄንን ታላቅነቱን ይሄንን ባለቤትነቱን ይሄንን ገዥነቱን ድንበር ዘለል በሆነ ዘር ባልገደበው የሰው አመለካከትና ባህል በማይገታው ሁኔታ ጸሎታችን እንዲከናወን እነዚህን ልናስብ ይገባል። እግዚአብሔር ስም የተባረከ ይሁን። ጸሎት እንደ አገልግሎት የሚወስድ ሰው ከወገናዊነት ከዘረኝነት መንፈስ ራሱን ማጽዳት አለበት። የምንጸልየው የኛና ለኛ ለሆነ ጉዳይ አይደለም። እና ስንጸልይ በጣም መጠንቀቅ አለብን። ለምሳሌ ብዙ ጊዜ አሁን ችግር የሚሆነው በእግር ኳስ ጨዋታ አንዱ ቡድን እንዲያሸንፍ ጸሎት ይጸለያል። እያንዳንዱ ቡድን እያማተበ ይገባል፣ መሬቱን እየሳመ ጎንበስ ቀና እያለ። እግዚአብሔር የትኛውን ነው የሚሰማው? እና ይሄንን በጣም መመልከት አለብን እንደዚህ ያሉ አይነት ነገሮች ላይ። እና እግዚአብሔር የሚጸልይ ሰው እነዚህ ሰዎች ጸሎታቸው ቀና አይደለም ማለት አይደለም፣ ልክ አይደለም ለማለት አልችልም። ነገር ግን እግዚአብሔር ለዘሪ ዘሪን የሚሰጥ ለደከመው የድካሙን ፍሬ የሚሰጥ አምላክ ነው። እኔን ነገር ሳስብ የማንም ቡድን አለ አይደለም ደጋፊ አይደለም፣ ጥሩ የሚጫወት ያሸንፍ ነው ምለው። ለምን? እግዚአብሔር ጥሩ የተጫወት ነው ከሌ በደንብ ጸልየዋልና ብጥሩ ብትጫወትም አታሸንፍም የሚል አይመስለኝም። እግዚአብሔር ይመስላችኋል? አይደለም። ስለዚህ ጥሩ እንዲጫወቱ እግዚአብሔር ይርዳቸው ሁሉንም። የኛ ኢንተርቴንመንቱ ደስ የሚያሰኘው ጥሩ መጫወታቸው ነው። መቼም የቡድን መንፈስ ሁልጊዜ በጣም ጠንካራ ነውና ቡድናችሁን ከፈለጋችሁ እንደወደዳችሁ ያዙ። ግን እግዚአብሔር ግን ማንን ያግዛል? ማንን ይረዳል? ተማሪ ስለ ጸለየ ብቻ ድሮ ዩኒቨርሲቲ ተማሪዎችን ትንስላች የኔ አምላክ እያሉ ሳጠኑ ቁጭ ይላሉ። ሳታጠና ፈተና ለማለፍ እንዴ? ሌላው ሌሊትና ቀን እያጠና ተክቶ ጊዜውን እየቆጠበ ቡና ፉት እያለ በየእንትን ካፌ ሾፕ ቁጭ እያለ ፈተና ማለፍ ይፈልጋል ተማሪ? ሊሆን አይችልም። ስትመረቅ እኮ ይዘህ የምትሄደው ሙያ ነው የምታጠነው። ስመረቅ እኮ ይሄ ተማርኩት ትምህርት እኮ ነው ነገ አናጢም ሜካኒክም ሐኪምም ነርስም የሚያደርገኝ ነገር። እሱን ለመሰብሰብ ፍላጎት የለ፣ ነገ ምን ሊሰራ ነው ፈተና እንኳን ቢያልፍ? ስለዚህ ሰዎች በጣም መጠንቀቅ አለብን። ስለዚህ ጸሎትን ስንመለከት እግዚአብሔር ከወገናዊነት ከዘረኝነት መንፈስ ራሳችንን ማጽዳት አለብን። ግሩፕ የሆነ ነገር ሊኖረን አይገባም። ውስጣችን የእግዚአብሔር ሚዛን ውስጣችን ሊኖር ይገባል። ሁልጊዜ ሊቀ ካህን በደረቱ ላይ ኤፉድ የሚባል ነገር አለው እና በኤፉዱ ፊት ለፊት ላይ የአይሁዳውያኖች ስም የ12ቱ ነገድ ስም በከበሩ ድንጋዮች ተጽፏል። በትከሻው ላይ የስድስት ነገድ ስም በሌላው ትከሻው የስድስት ነገድ ስም ተሸክሞ በእግዚአብሔር ፊት ሁልጊዜ እስራኤልን ተሸክሞ ነው ያለው። ነገር ግን ይሄ ኤፉዱ ደግሞ የፍርድ ደረቱ ላይ የፍርድ እግዚአብሔር የሚፈቅደውንና የማይፈቅደውን የሚለዩበት ኡሪምና ቱሚም የሚባሉ ሁለት ነገሮች አሉ። እነዚህ ነገሮች ቅርጻቸውም ሆነ ሁኔታቸው ምን እንደሆነ በትክክል ለመለየት በመጽሐፍ ቅዱስ ጥናት ብዙ ተሞክሯል። ምንም ክሉ የለም። ይሁን እንጂ በዚያን ጊዜ ኤፉድ ውስጥ ስለሚቀመጡት እነዚህ ራይትና ሮንግ መለያዎች የፍርድ ደረት ኪስ ይባላል እና እዛ ውስጥ ነው ያሉት። የእግዚአብሔርን ፈቃድ ለማወቅ የሚለዩበት ነው። ጸሎት ሲጸለይ ሁልጊዜ ያለበት ጸሎቱ የእግዚአብሔር የመንግስቱ ፈቃድ ማራመጃ ነው። ጸሎት ሁልጊዜ እግዚአብሔር ምክሩን ሐሳቡን የሚፈጽምበት ነው። የምንጸልየው የኛና ለኛ ለሆነ ጉዳይ አይደለም። እንዲህ ያለ ጸሎት የኛን ስንጸልይ ጠባብ የሆነ ጸሎት ይሆናል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ማለት ከባድ ጸሎት ነው። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ማለት በሰማይ የምታስተዳድርባት ያ አንተ ፈቃድህ የምታደርግባት ያቺ ፈቃድ በሰማይ እንዳለች እዚህ ምድር ላይ ትሁን ማለት ነው። የኛ አይሁን ማለት ነው። የነከሌ አይሁን ማለት ነው። ይሄንን በጣም ማሰብ አለብን። ሁልጊዜ ስንጸልይ የእግዚአብሔርን ፈቃድ ነው መፈለግ ያለብን። ለምን? ጸሎት የሰው ምኞት ማራመጃ አይደለም፣ የእግዚአብሔር ፈቃድ ማከናወኛ ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁልጊዜ እስኪ ይህን ጸሎት በዚህ ሳምንት ውስጥ እንደው በጊዜ ወስዳችሁ እያስተዋላችሁ ኑሯችሁን እየተመለከታችሁ ሸክም የሚሆንባችሁን በእግዚአብሔር ፊት የምታቀርቡትን የምትጓጉትን ነገር እያሰባችሁ ጌታ ሆይ በዚህ ጉዳይ ያንተ ፈቃድ ትሁን እስኪ እያላችሁ እስኪ ጸልዩ። እውነቴን ነው የምነግራችሁ፣ እስቲ ኮንቲኒየስሊ በተለያዩ ጉዳዮች ላይ ይሄንን በሰማይ ያለችው ፈቃድህ በዚህ በምጸልይበት ጉዳይ ውስጥ ትሁን። በሰማይ ያለችው ፈቃድህ በእኔ ህይወት ትሁን። በሰማይ ያለችው ፈቃድህ በዚህ የጸሎት ጉዳይ ላይ ትሁን እያላችሁ እስኪ ጸልዩ። እውነቴን ነው የምነግራችሁ፣ ትልቅ ጸሎት ነው፣ መገዛትን ይጠይቃል። የእግዚአብሔር ፈቃድ ትሁን ማለት ጌታ ሆይ እኔ የምፈልገው ነገር አይሁን፣ እኔ ቢያመኝም ባይስማማኝም የምታደርገው ነገር ለእኔ እንኳን እንግዳ ቢሆንብኝ አንተ የምትወደው ነገር ይሁን እስኪ በሉ። ይህንን መለማመድ አለብን ክርስቲያኖች። ለምን? ጸሎት በአገልግሎት ደረጃ ሲታይ፣ ውድ ወገኖቼ፣ ጸሎት እግዚአብሔርን በማገልገል አንጻር ሲታይ የእግዚአብሔር ፈቃድ ማራመጃ ነው እንጂ የሰው ምኞትና ፈቃድ ማራመጃ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ በሰማይ ያለችው ፈቃዱ በምድር እንድትሆን ጸልዩ የተባለ ነው። በሰማይ ያለችው ፈቃዱ በዚያ መንግስቱን አጽንቶ የሚኖርበት መላእክቱን ቅዱሳኑን የሚገዛበት የመንግስቱ ፈቃድ እዚህ ምድር እንድትሆን መለመናችን መሆኑን መርሳት የለብንም። ይህንን ጸሎት እግዚአብሔርን በመታመን በማስተዋል በተሰበሰበ መንፈስ ሁሌ ብንጸልይ እውነት እነግራችኋለሁ፣ እኔ ለራሴ እንደተለማመድኩት ብዙ ያጸዳናል። የእግዚአብሔር ካልሆነ ነገር እየተቀረፈልን ይወድቅልናል። በጸሎት እግዚአብሔርን የምናገለግል ሰዎች ሁሉ ማወቅ ማስተዋል የሚገባን ነገር ቢኖር ጸሎት የሰው ፈቃድ ማከናወኛ አይደለም፣ እግዚአብሔር ፈቃድ ማስፈጸሚያ ነው። ክብር ለእግዚአብሔር ይሁን። ጸሎታችን ጥራት የሚያገኘው በዚህ ነው። ብዙ ጊዜ ብዙ መጸለይ የማንችልበት ምክንያት ሁሉ ነገር ለእኛና የእኛ ለሆነ ነገር ስለምንጸልይ ነው። ይሄ ነው ጸሎታችንን የሚያጠባው። የእግዚአብሔር መንግስት ፈቃድ ግን እንዲሆን ግን ብንጸልይ ወገኖቼ ቢዚ ነው የምንሆነው። ትልቅ ስራ አለ በጸሎት። በጸሎት የሚሰራ ብዙ የአምላካችን ፈቃድ በምድር ላይ የሚከናወን ጸሎት አለ። ብዙ ዓለም አቀፍ በሆኑ ጉዳዮች እንድንጸልይ እግዚአብሔር ሊያደርገን ይችላል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ፈቃድ መለመን ለሰው ሁሉ አይሆንም። የእግዚአብሔር ፈቃድ እንድትሆን የሚለምኑ በመስቀሉ ቃል የተገረዙ ሰዎች ብቻ ናቸው። እንዴት ነው ስለሌላ ሰው የኔ ዘሮች የሚጠሉት ለሚጠሉት ሰው እንዴት ልጸልይ ይችላል? ኢትዮጵያውያኖች ለሚጠሉት ህዝብ እንዴት መጸለይ ይችላል? ማን ነው እሱ ለሌላው ማንም ለማያስበው መጸለይ የሚችል? ከሰልፍለሱ የሆነ ላይፍ በውስጣችን ዴቨሎፕ ማድረግ አለብን። በጸሎት ህይወት በጥሩ ሁኔታ እግዚአብሔር እንዲጠቀምብን እግዚአብሔር ፈቃዱን የሚያደርግበት የጸሎት ጸጋ እንዲኖረን ብዙ በመስቀሉ ቃል የተገረዘ ልቦናና እይታ እግዚአብሔር ሊሰጠን ያስፈልጋል። ክብር ለእግዚአብሔር ይሁን። የሰውን ፈቃድና ፍላጎት በማራመድ ላይ ያተኮረ ጸሎት ወደ ሟርተኝነት ያመራል። ሰዎች ፈቃዳቸው እንዲሆን በጣም የሚታገሉ ከሆነ ይሄ ካልተደረገልኝ የሚሉ ከሆነ ይሄ ካልተደረገ ብለው የሚሉ ከሆነ እኔኒ ፎርም እንዲ ያለ ነገር ሰው ፑሽ ሲያረግ ጥሩ አይደለም። እግዚአብሔር ሆይ ፈቃድ ይሁን ነው እንጂ ሰው መሆን ያለበት። የኔ ፈቃድ ካልሆነ ማለት የሟርተኛ ባህሪ ነው፣ የስጋ ባህሪ ነው። ለሰይጣን መንፈስ መታወክ አልፈን እንድንሰጥ ያደርገናል። አያችሁት? የምመኘው ይሄ ቤት ለኔ ካልሆነ በኢየሱስ ስም እንዳይሸጥ። ይሄኔ ቤት ነው፣ ይሄ መኪና እንደሽ በኢየሱስ ስም አጥራለሁ። በደም እንደዚህ የሚጸልዩ ሰዎች አሉ። እኔ አልሰማችሁም? እንደዚህ የሚጸልዩ ሰዎች አሉ። የሰው ንብረት ይሄ ቀማኛ ጸሎት ነው። ይሄ ወደ እግዚአብሔር የሚደርስ ጸሎት አይደለም። ጸሎታቸውን እንደ ሟርት ነው የሚጠቀሙበት፣ እንደ አንድ ፎርስ ባለቤቱን የሚያሽመደምድ እጁን ውሳኔ እንዳይወስን በልቡ በሐሳቡ ላይ ኮንፊውዥን እንዲፈጠር። ምን አይነት ፎርስ ነው የሚለቀቀው? በዚህ ሰይጣናዊ ነው የመንፈስ ቅዱስ ፎርስ ነው የሚለቀቀው? የማን ኃይል ነው ያንን ሰው ላይ የሚሰራው? እንዲህ ስናረግ በጣም አደገኛ ነው። ስለዚህ እግዚአብሔር የሆኑ ሰዎች ሁሉ ሲጸልዩ በአንደኛ ዮሐንስ 5:14 ላይ የሚናገረውን ሁልጊዜ መጠበቅ አለብን። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ክብር ለእግዚአብሔር ይሁን። አንዳች ብን እንደ ፈቃዱ ከፈቃዱ ውጭ ብንለምን እግዚአብሔር አይሰማንም። ስለዚህ እግዚአብሔር ቸርነቱን ያቀመሳቸው በውለታ ወደ እርሱ የሳባቸው ቅዱሳን ሁሉ ያላቸውን እያጡ የእርሱን እየወሰዱ መንፈሳዊ ሕይወታቸው ይሰራል። ይህን ሚስጥር ረጋ ብላችሁ ተመልከቱ። ይህን ሐሳብ ፕሊዝ። እግዚአብሔር ወደ እሱ ሲስበን፣ ለምሳሌ አንዳንድ ሰዎችን ታመው ፈውሷቸው ነው የሚመጡት። አንዳንድ ሰዎችን በጭንቀታቸው የምስራቹን ወንጌል ሲሰሙ፣ በኃጢአታቸው ተጎሳቁለው አፍረው ባሉበት የእግዚአብሔርን ምሕረት ፍቅሩን ሲሰሙ ወደ ጌታ ይመጣሉ። ወደ ጌታ ግን ከመጡ በኋላ ግን እንዴት ነው ከጌታ ጋር የሚኖሩት? ታሪካቸው እንዴት ነው የሚያምረው? የራሳቸውን እያጡ የእሱን እያበዙ ሲሄዱ ነው የሚያድጉት። እኛ ያነስን እሱ ሲልቅ ነው እኛ የምናድገው። ክብር ለእግዚአብሔር ይሁን። ስር እየሰደድን የምንሞላው በክርስቶስ ነው። አያችሁት? የኛ የሆነ ነገር እየቀነሰ የጌታ እየጨመረ ሲሄድ ነው ክርስትና። ይሄንን በጣም መርሳት የለብንም። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ ሱላማጢስ የፍቅር ምሳሌ በጣም የሚገርም ነገር ነው የምናየው። ውዷን የኔ ትሏለች። በመጨረሻ መጽሐፉ ላይ ግን ታሪኩ የሚጠናቀው ምን? ውዴ ሆይ ሁሉን ላንተ ጠበቅኩልህ። የፍቅር ክላይማክስ ከፍተኛው ጣራ ቦታ ላይ የሲኦል እሳት፣ የሲኦል ኃይል የማይቋቋመው ፍቅር የሚባለው የራስን ጥሎ ሁሉን ለውድ የማድረግ ፍቅር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ፈቃድ በሕይወታቸው በሚጸልዩ ጸሎት እንዲከናወን የሚፈልጉ ሰዎች ምን ማድረግ አለባቸው? ሲጸልዩ ሁልጊዜ የአምላክን ፈቃድ ለመጸለይ የሚችሉበት ጸጋ እንዲኖር በመስቀል የተገረዘ፣ በመስቀሉ ቃል የጸዳ፣ በመስቀሉ ቃል የተሰራ ሕይወት ሊኖረን ያስፈልጋል። እግዚአብሔር የተመሰገነ ይሁን። ለአንዳንድ ሰዎች ለመጸለይ የማንችልበት ምክንያት ምንድን ነው? ለከሌን ጸልይ ሲባል ተቸግሯል። እንግዲህ ጌታ አስበው እንጸልይለታለን። በሴንቴንስ ፕሬየር እኛ ብንጸልይ ዝም በል ነው የሚለን እግዚአብሔር። ካንቺ ይልቅ እኔ አስብለታለሁ። አሁን እቺን ስለለፈለፍክ አንተ ከሌ ብሏል ልልህ ትፈልጋለህ ነው የሚለን እግዚአብሔር። የሚሰማው ጸሎት ያንን ሰው ወገኔ አድርጌ የራሴ አድርጌ በፍቅር የጌታ አድርጌ ልጅ ታሟል ወገኔ ታሟል በሚል ልቦና፣ በአካል መንፈስ፣ በብልትነት መንፈስ፣ በተሳሰረ ጸጋ ስንጸልይ እግዚአብሔር ይሰማል። በጥላቻ ብንጸልይ፣ አይንዱ በፕሮቶኮል በቸርነት ብንጸልይ፣ ውድ ወገኖቼ ገንዘባችን ምጽዋት ልንሰጥ እንችላለን እንጂ ጸሎት ምጽዋት አይሰጥም። በጸሎት ምጽዋት ዛሬ ላንተ ሰጥቼ ነበር የሚል ሰው የለም። አንድ 5 ደቂቃ ጸልየልሃለሁና እግዚአብሔር ይመስገን ጌታ አስባል በዚህ በ5 ደቂቃ ጸሎት የሚላል። ውድ ወገኖቼ 24 ሰዓት የሚማልድ የናዝሬቱ ኢየሱስ አለ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ በእኔ በ5 ደቂቃ በ10 ደቂቃ ጸሎት ለሰው እግዚአብሔር ለምስኪኑ ወንድሜ ለምስኪኑ አህቴ ቸርነት ያደርጋል የሚባል ነገር የለም። ስለዚህ ከዚህ አይነት ጠባብ የሆነ ጸሎት ለመዳን የምንችለው የምንጸልያቸው ሰዎች ሁሉ በመንፈስ ቅዱስ በእኛ ጋር ሸክም ሆኖ ሊመጡልን ይገባል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ የሚነግረን ይሄንን ሁኔታ ሲናገር ዑነተኛ የብልትነት ህይወት በቤተ ክርስቲያን የሚኖረው ከምን በምን አይነት መንፈስና ሁኔታ እንደሆነ ይናገራል። ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ 12 ላይ ስትመለከቱ ምን ይላል ሲናገር ስለ ብልቶች? ቁጥር 7 ላይ አንድም ብልት ቢሰቃይ ብልቶች ሁሉ ከርሱ ጋር ምን ያረጋሉ? ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከርሱ ጋር ምን ያረጋሉ? ይከብራሉ። ይሄ የአካል ህይወት ባለበት ነው የሚታየው የሚታወቀው። በህይወት ያረሳም አንድ ጊዜ የመጽሐፍ ቅዱስ ጥናት ቡድኖች ዱሮ ቸርች አንደርግራውንድ ሳለች ለብዙ አመት አብረው የመጽሐፍ ቅዱስ የሚያጠኑ ወገኖች ነበሩ። እና ያ የመጽሐፍ ቅዱስ ጥናት ቡድን የተጀመረበትን አመት ሁሉ ያከብራሉ። ሲያከብሩ ሙሉ ቀን ፕሮግራም ያዘጋጃሉ። ዘማሪ ይጠራሉ፣ ጓደኞቻቸውን ይጋብዛሉ፣ ሰባኪ ይጠራሉ። እና እንደዛ ያለ ቦታ ላይ ጋብዘውኝ ቃል አካፍል ብለውኝ ከነሱ ጋር የዋልኩበት ጊዜ ነበር። እና በጣም መልካም ነገር እግዚአብሔር በመካከላችን አድርጎ በአምልኮውም በቃሉም በህብረቱም ተባርከን መጨረሻ ላይ እየጸለን እያለን ተቀጣጥለን ጸልያለን። በእውነት ነው የምነግራችሁ፣ እጅ ለእጅ ተያይዘን እየጸለይን ሰው ቤት ነበረ እና እየጸለይን እንዲሁ በቃ ጸሎታችን በቃ ልንጨርስ ነው፣ በቃ ወደ ኮንክሉዥን ላይ ነን ያለ ነው። ውለን አላብረን ውስጤ በመንፈሴ ውስጥ በቃ ያልተወገደ ችግር ይሰማኛል እና ቁጥር ያለ ነገር ይሰማኛል እና እንዲሁ የሚባባ ነገር ነው የሚሰማኝ መንፈሴ ውስጥ እና ደግሞ በቀኝ በኩል ነው የሚሰማኝ። የሚገርማችሁ ነገር ከዛ ይሄ ሁሉ በረከት ተካፍለን ማን አሁን እዚህ ውስጥ ማን ይኖራል? እንዴን ዝም ብዬ ልለፈው? በፍጹም ላልፈው አልቻልኩም። መንፈሴ ውስጥ አለ ያ ነገር። ከዛ እንደው ጌታ እንዲዳስሳችሁ የምትፈልጉ ያልተፈታ ቋጠሮ ያለው ሰው አለን ብዬ ስል አንድና እየየ ብለው አለቀሱ። ደ ሞመንት ሲያለቅሱ እኔ ራሴ አብራቸው ማልቀስ ጀመርኩ። ሁሉም ማልቀስ ጀመረ። አያችሁት? ውስጣችን ነው የሚቀመጠው። የሰው ችግር ጆሮ ላይ አይደለም የሚመጣው፣ መንፈስ ላይ ነው የሚመጣው። መንፈሳችን ላይ ነው የእግዚአብሔር ህዝብ ጉዳይ የሚመጣው። ለምን? ያ የልጅነት መንፈስ ውስጣችን ነው ያለው። ያ የልጅነት መንፈስ የአምላካችን መንፈስ ያለበት ቦታ ነው ሸክም ያለው። ምላሳችን ላይ አይደለም የሰው ሸክም የሚመጣው፣ በምላሳችን አይደለም፣ በመንፈሳችን ላይ ነው። በመንፈሳችን ውስጥ ያለውን የጸሎት ጸጋ እግዚአብሔር በሚወደው ሁኔታ መጸለይ የሚቻለው ወገኖች መጸለይ የሚቻለው እግዚአብሔር ሆይ ፈቃድህ ትሁን የሚል ጸሎት ለመጸለይ የራሳችንን ነገር እኛን ከኛ በሚያደነን በመስቀሉ ኃይል የተሰራን ከሆነን ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ወደ ጌታ ልጆች ዛሬ ስንመለከት እግዚአብሔር ሳንለምን በልባችን ምናስበውን ያውቃል። በልባችን ምናስበውን ያውቃል። እና በጣም ያ ነገር ከነከነን ለእግዚአብሔር እንኳን ባትናገሩት ያያል። ብዙ ጊዜ እግዚአብሔር የሚናገረን እንደዚህ ባሉ ነገሮች ውስጥ ታሪክ እያንዳንዱ ሊናገር ይችላል። እግዚአብሔር ያያል። ክብር ለእግዚአብሔር ይሁን። እግዚአብሔር ምን ያረጋል? ያያል። ከሁሉ በላይ መጽሐፍ ቅዱስ እንደሚያስተምረን እርሱ ስለ እናንተ ምን ያረጋል? ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን አርጉት? ጣሉት ይላል እግዚአብሔር ቃል። እነዚህን ነገሮች በጣም አድርገን ልንመለከት ይገባል። ክብር ለእግዚአብሔር ይሁን። ጸሎትንም ስንመለከት የእግዚአብሔር ፈቃድ በሕይወታችን እንዲከናወን የሚረዳን የመጸለይ ጸጋ የሚሰጠን እሱ መሆኑን ማወቅ አለብን። እኔ ይሄንን ነገር እንዴት አድርጌ ሰዎች እንዲይዙት እንደማረግ ሁልጊዜ አስባለሁ። እግዚአብሔር ይርዳን። ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ስለምኑ? ስለ በጎ ፈቃዱ። ውድ ወገኖቼ እግዚአብሔር በሁሉ ሰው ውስጥ በጎ ፈቃዱን ማድረግ ሲያደርግ አይታይም። እግዚአብሔር ልባችን እንደ እርሻ ሊዘጋጅለት ያስፈልጋል። ስለ በጎ ፈቃዱ ሥራ ሊሰራ ይመጣል። ቦታው የሚከናወንበት ቦታ በውስጣችን በመንፈሳችን ውስጥ ነው ይሄንን የሚያረጋው እግዚአብሔር። ስለዚህ እንደ ፈቃዱ የሚሆነንም ጸሎት ሲሰጠን እግዚአብሔር ለራሳችንም ይሁን ለሌሎች ሰዎች እንድንጸልይ በመንግስቱ ጉዳይ ባላደራዎች አድርጎ የጸሎትን ሸክም ሲሰጠን በመንፈሳችን ውስጥ ጸሎትን ይሰጠናል። እግዚአብሔር ስም የተባረከ ይሁን። የጸሎት ጊዜ ነው። ጧት በዚህ ሰዓት ነው፣ ቀን በዚህ ሰዓት ነው፣ ማታ በዚህ ሰዓት ነው አይሰራም። እነዚህ ለማዶች ጥሩ ናቸው፣ መጠበቅ አለባቸው። ነገር ግን እግዚአብሔር በተለያዩ ጊዜያቶች ውድ ወገኖቼ እኛን ሲጠቀምብን ስታንድ ባይ ወታደሮች ነን። ክብር ለእግዚአብሔር ይሁን። ስታንድ ባይ ምንድነው? ወታደሮች ነን። በተጠንቀቅ ላይ ነን ሁልጊዜ። ገበያ ቦታ እየሄድን ጸልያለን። መኪና እየነዳን ጸልያለን። ክብር ለእግዚአብሔር ይሁን። ሰዎች ቤት ሄድ ነው ተጋብዘን ነው፣ ግን ጸሎት ሸክም ይመጣብናል። እዛ ቤት ያለውን ቋጠሮ ሰዎቹ ስማይል እያረጉ እኛን እንደ እንግዳ ሊያስተናግዱን ሊያበሉን ሊያጠጡን ሊያጫውቱን በግድ ፊታቸው እየተወጠረ ናይስ ሊሆኑልን ሊሞክሩ ይችላሉ። ቤታቸው ግን የለቅሶ ቤት ሊሆን ይችላል። የእግዚአብሔር የሆነ ሰው የእግዚአብሔር የሆነች ሰው የጌታ መንፈስ ያለበት ሰው እዛ ቤት ገብቶ ታዲያስ እያሉ ብቻ አውርቶ በፕላስቲክ ሰላምታ ተለዋውጠን ብንሄድ ሐዘን ጩኸት ያለበት ቤት ውስጥ ሳንጸልይ ልንወጣ እንችላለን። ሰዎች በብዙ ችግር ውስጥ ሆኖ ልናገኛቸው እንችላለን። እና እግዚአብሔር ሊያጸልየን የሚገባው ነገር ስለነዛ ሰዎች ሊሰማን ይችላል። በመንገድ ይሁን በምን ይሁን በተለያየ ቦታ። ውድ የጌታ ልጆች በእግዚአብሔር ስም ልንገራችሁ፣ እኔ ይሄንን በህይወቴ ዘመን ሁሉ የሚያቆኝን ሰዎች መጠየቅ ትችላላችሁ። ያየሁትን ታሪክ ነው የምነግራችሁ፣ ለትምህርት ብያዘጋጀሁት አይደለም። ስለዚህ ስታንድ ባይ ነን ክርስቲያኖች። እግዚአብሔር የሚያጸልየን የጸሎት ፕሮግራም የሚባል ነገር የለም። በፕሮግራም ብቻ የሚጸልይ ሰው የጸሎት አገልጋይ ነው ማለት የለበትም። የጸሎት አገልጋይ የሆነ ሰው ሁልጊዜ በጸሎት መንፈስ መኖር አለበት። anywhere anytime እግዚአብሔር በተለያየ ጊዜ በጸሎት ሊቀሰቅሰን ይችላል። በጸሎት ምንም የማይቀሰቀስ ፕሮግራም የሚቀሰቅሰው ጸሎት ብቻ ያለው ሰው በሁለት ሰዓት ጸሎት ጆሮ ያለው ይስማ ወገኖች። በሌላ ጊዜ ምንም በቃ ፖለቲካና ወሬ ሲያወራ የሚውል ሰው፣ ቴሌቪዥንና ዩቲዩብ ሲያዳምጥ የሚውል ሰው፣ እንዲሁ ሾፕ እያረገ ጩሉል እያለ የሚውል ሰው ለሁለት ሰዓት የጸሎት ፕሮግራም መጥቶ ሃሌሉያ ብሎ ባንዴ መጸለይ የሚችልበት ታሪክ ፋብሪካ እንዴት ነው የሚቻለው? ከየት ነው የሚወጣው ጸሎት? ከእግዚአብሔር ጋር ያልነበረ ነገር። ፕሊስ እግዚአብሔርን አንዳፈረው ወገኖች። ስለዚህ ወደ ጸሎት መንፈስ ለመሄድ ጸሎት ፕሮግራሙ አይደለም ያጸልየን። እግዚአብሔር መንፈሳችን ውስጥ የሚሰራቸው ስራዎች አሉት። ኤኒ ታይም ኤኒ ፕሌስ ያጸልየን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንዲህ ባለ መንገድ ብትሄዱ እግዚአብሔር እንደ ነብይ ሲያኖራችሁ ልታዩት ትችላላችሁ። እንደዚህ ባለ መንገድ ብታገለግሉ እግዚአብሔር በሚያስደንቅ ሁኔታ በህይወታችሁ እጁ ስታልፍ ልታዩት ትችላላችሁ። በእውነት እግዚአብሔር በእነዚህ ሰዎች ውስጥ አለ ይላሉ ሰዎች፣ ይገረማሉ የእግዚአብሔር መጎብኘት። ስለዚህ እግዚአብሔር እንዲህ ያለ አይነት ነገርን እንደ ስታይል አድርገው አንዳንድ ሰዎች በቃ እኔ ከዛሬ ጀምሮ እንዲያረጋለሁ በየገባሁበት እስኪ ዛሬ ለዚህ ቤት ልጸልይ በየገባንበት ሙዝዝ ብለን ደግሞ ወይም ፕሮግራም አድርገን እግዚአብሔር ሳይመራን ብናረግ፣ አቤት አታካች የሆነ ጸሎት እየጸለይን እግዚአብሔር አልሰጠንን ለሰዎች ደግሞ ታከት መቼ ነው የምታቆምብኝ እያሉ ሊቸገሩ ይችላሉ። እግዚአብሔር በሰጠን ሸክም መኖርን ስለ በጎ ፈቃዱ መፈለግን ማድረግን በእናንተ የሚሰራ ማን ነው? እሱ የሰራውን ነው። ጳውሎስ እንደ አሰራሩ እየተጋደልኩ ደክማለሁ አለ። አሰራሮች አሉት እግዚአብሔር በሰው ውስጥ የሚሰራቸው። ያ አሰራር ነው የምጸልየው በተሰጠኝ ጸጋ መጠን ነው። ይሄንን በጣም በብዙ ልናየው የሚገባ ራሱን የቻለ ምዕራፍ ነው። ግን በተሰጠኝ ጸጋ ልክ ነው የምጸልየው። አንድ ጸሎት ሰው የሚጸልየው በፈለገው ልክ አይደለም። ከተሰጠኝ ጸጋ በላይ ስጸልይ፣ ከተሰጠኝ ጸጋ በላይ ስዘምር ይቀጣጥናል። ዋው ሃይላል አያችሁት? በመንፈስ ቅዱስ ነው ሁሉ ነገር መሄድ ያለበት። የእግዚአብሔር ስም የተባረከ ይሁን። ስብከት ይሁን፣ ትምህርት ይሁን፣ ጸሎት ይሁን፣ መዝሙር ይሁን፣ ማንኛውም ነገር በተሰጠን ጸጋ ልክ ነው። ጸጋ አሁን አንድ ላስቲክ ይዛችሁ ስትጎትቱት ላስቲኩ የላስቲክነት ባህሪውን እንዲስታረጉት የመወጠር ባህሪው ሊሚት አለው። የለም ላስቲክ ነው እኔ በፈልገው እንደፈለገ ይለጠጣል ብትሉ ምን ይሆናል? ይበጠሳል። የገመድ ባህሪ ያበጃል፣ ይደርቃል፣ የላስቲክ ባህሪው ይጠፋል። ጸጋችን ከተሰጠን ጸጋ በላይ ስንሆን እንደርቃለን። ጥሩ አይደለም። ዝማሪያችን፣ ጸሎታችን ሁሉ በጸጋ መሆኑን ማዳመጥ አለብን። እግዚአብሔር ከኛ ጋር ሲሆንና ሳይሆን መለየት አለብን። ዝም ብለን ጸሎተኛ ነን ብለን ሙዝዝ ብንል ስልችት ይላል፣ ጆሮ ይሰለቻል። ባይዘው የራሳችን መንፈስ ክው ያለ ባዶ ነው የሚሆነው። እግዚአብሔር ግን ጸጋው ግን ሲኖር ግን ለመልማለን። በእኛ ውስጥ ያለፈው የእግዚአብሔር መንፈስ ያወዛናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጸሎት የእግዚአብሔር ፈቃድ ማራመጃ ሲሆን መንፈስ ቅዱስ የሚሰራው እግዚአብሔር ራሱ በውስጣችን የሚሰጠው የጸጋ ውጤት እንደሆነ ማወቅ አለብን። በአገልግሎት የምናገለግል ሁሉ ልብ ብለን ይሄን ማየት አለብን። በዘካርያስ መጽሐፍ ውስጥ ምዕራፍ 12 ቁጥር 10 ላይ ተመልከቱ ምን እንደሚል። በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ ምን አረጋለሁ? አፈሳለሁ። ምን አረጋለሁ አለ እግዚአብሔር? ምንድን ነው የሚያፈሰው? የሚያፈስላቸው ምንድን ነው? የሞገስና የልመና መንፈስ ያፈስላቸዋል። እግዚአብሔር ካላፈሰሰ ከየት ይመጣል? ዛሬ የምታያቸው ኢየሱስን የማያምኑ አይሁዳውያኖች ሁሉ ይሄ ነገር በሚሆንበት ጊዜ እንባ በእንባ ተሰብስበው እሪ እያሉ ሲያለቅሱ ይታያሉ። ክብር ለእግዚአብሔር ይሁን። ሮሜ መጽሐፍ ስናጠና ምዕራፍ 2 ቁጥር 4 ላይ አይተናል። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ ይላል። የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለህን? ስለዚህ እግዚአብሔር ነው እንድንጸልይ የሚያደርገን። ቀርቦ ሳለ ፈልጉት ይላል። እግዚአብሔር መቅረቡን በምን እናውቃለን? አንድ ሰው ወደኛ መምጣቱን በአካል እናየዋለን፣ ድምፁን እንሰማለን፣ ጥላውን እናያለን። እግዚአብሔር ወደኛ መምጣቱን መቅረቡን በምን እናውቃለን? ምልክት ልንገራችሁ ወገኖች፣ እግዚአብሔርን ስትራቡ ጸልይ ሲላችሁ ቀርቧል። እንድትጸልዩ ፊቱ እንድትፈልጉ የሚያረግ መነሳሳት መጎትጎት ካለ እግዚአብሔር እየቀረበ ነው። መጠቀም አለብን። ስለ በጎ ፈቃዱ በውስጣችን እየሰራ ነው። ሌላ ቀን ጸልያለሁ በኋላ ጸልያለሁ ብትሉ ውድ ወገኖቼ፣ መንፈስ ቅዱስ እኛ ጋር የሚያመጣው ሁሉ ታይም ሴንሲቲቭ ነው። ምናልባት በዚያን ሰዓት የመጣልን ነገር አስቸኳይ የሆነ ነገር ከሆነስ? ሰውን ከሞት የሚያድን ቢሆንስ? እኛን ከእንቅፋት ከመሰናክል የሚያድን ቢሆንስ? በኋላ ጸልያለሁ ብለን እንከስራለን፣ ችግር ላይ እንወድቃለን። አያችሁት? ስለዚህ ባለንበት በየትኛውም ቦታ እግዚአብሔር የጸሎትን መንፈስ ሲሰጠን ችላ ማለት የለብንም። በዚህ አይነት ሁኔታ ዲሲፕሊንድ የሆነን እግዚአብሔርን እያዳመጠን እንዳሰራሩና እንደፈቃዱ የመጸለይ ልምምድን እያካበትን ስንሄድ እግዚአብሔር ምን ያደርጋል? አደራውን ይሰጠናል። የጸሎት ሸክም ይሰጠናል። ፍሪኩዌንትሊ ይመጣል። እግዚአብሔር ፍሪኩዌንትሊ ይመጣል። ሁሌ ይገኛል። እንዳንድ እግዚአብሔር ሰዎች ምን ይላሉ? እግዚአብሔር ኤቢሊቲ አይደለም የሚፈልገው፣ አቫይላቢሊቲ ነው። የሰውን መገኘት ነው የሚፈልገው እንጂ ችሎታ አይፈልግም። ማን ነው ችሎታ ያለው አይልም። ማን ይሄድልኛል ነው የሚለው እግዚአብሔር እንጂ ማን መናገር ይችላል አይልም። ማን መስበክ ይችላል አይልም። ማን መፍጠን መሮጥ ይችላል አይልም። ማን ይሄድልኛል? ዊሊንግ ሰው፣ ሬዲ የሆነ ሰው ነው የሚፈልገው። ስለዚህ መንፈሳችን የእግዚአብሔርን ፈቃድ የማስተናገድ ልብ ካለን እግዚአብሔር እንደ ፈቃዱ በሕይወታችን እንዲሰራ በክርስቶስ መስቀል የተገረዘን ከሆነን እግዚአብሔር ያየናል፣ እጁን ይዘረጋል። እንደ ፈቃዱ በሆነ ምክር፣ እንደ ፈቃዱ በሆነ ሐሳብ እንድንጸልይ ሲቀሰቅሰን እናያለን። ክብር ለእግዚአብሔር ይሁን። ለምን? የልመና መንፈስ ከሱ ነው። የንስሐ ጸጋ ከሱ ነው። የምስጋና መንፈስ ከሱ ነው። ይሄንን በሕይወታችን ዘመን ሁሉ ያየነው ነው። ዘማሪው ሌሊት እየቀሰቀሰ የሚያዘምረው፣ ሌሊት እየቀሰቀሰ ያጸለየን እሱ ነው። ጸሎት ከሰው ተነስቶ ወደ እግዚአብሔር የሚሄድ አይደለም፣ ከእግዚአብሔር መጥቶ ነው ወደ እግዚአብሔር የሚሄደው ወገኖቼ። የመልካም ነገር ሁሉ ምንጭ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁሉ ጊዜ ክርስቲያን ለመቀበል ጸሎት የምንቀበለው ነው። አይናችን ጆሮአችን ተከፍቶ ከውጭ የሚገኝ አይደለም። ከእግዚአብሔር ስለሆነ የምንቀበለው ስለሆነ መንፈሳችን ለእግዚአብሔር ክፍት መሆን አለበት። በእግዚአብሔር ስም ለለምናችሁ ጸሎትን አገልግሎት ማድረግ የሚፈልጉ ሰዎች በጣም 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 ሊያስቡት የሚገባ ነገር በጆሮ በሚሰማ የጸሎት ርስ ብቻ ጸላይ ነኝ የሚል ሰው አይገባኝም። መንፈሱ ከእግዚአብሔር ሸክምን የሚቀበል ሰው መሆን አለበት። መንፈሳችን ሸክምን ከእግዚአብሔር መቀበል አለበት። መንፈሳችን ለእግዚአብሔር ክፍት መሆን አለበት። ስለዚህ ይሄንን ጸጋ እግዚአብሔር የጸሎት ምንጭ እንደሆነ መረዳት አለበት። ስለ በጎ ፈቃዱ መልካሙን ነገር በውስጣችን የሚሰራ ስለ በጎ ፈቃዱ ሐሳቡን በውስጣችን ለመከናወን እጁን የሚዘረጋ እግዚአብሔር እንዳለ ማስተዋል አለብን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ውድ የጌታ ልጆች፣ ንጉሥ ዳዊት፣ የእግዚአብሔር ሰዎች ሁሉ በዚህ አይነት ሁኔታ እግዚአብሔርን እያገለገሉ እንደኖሩ እናያለን። እግዚአብሔር የዝማሬ መንፈስ ይሰጣቸዋል። የዝማሬ መንፈሳቸው በመንፈስ ስለነበረ እየዘመሩ ያሉ ስለ መሲሁ ይዘምራሉ። ትንቢት ይሆናል። በራሳቸው ጥበብና ችሎታ በዘማሪ ችሎታ ቢያረጉ ኖሮ ከዘመናቸው ከራሳቸው አያልፉም። ነገር ግን ዝማሪያቸው የመሲህን ተስፋ በመዝሙረ ዳዊት ምናየው የሩቅ ዘመንን የእግዚአብሔርን ጉዳይ የሚያዘምራቸው ጸጋ ምናየው ዝማሬ ከእግዚአብሔር ጸሎት ከእግዚአብሔር ሁሉ ከእግዚአብሔር በሆነ ህይወት ስለኖሩ ነው። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። የጌታ ስም ብሩክ ይሁን። በቫይበር ቴክስት ላይ የላኩላችሁን አይታችኋል? ስንቶቻችሁ አይታችሁታል? ንጉሥ ዳዊት በዛ ላይ የሚጸልየውን ጸሎት አይታችሁታል? ተመልክታችሁታል? ልባችሁን ጥላችሁ ተመልከቱት። ልትጠቀሙ ልታድጉ የምትፈልጉ ከሆነ ጸሎት በጣም the most central የሆነ ነገር ልባቸው ለእግዚአብሔር የሚከፈቱ ሰዎች the most important criteria በህይወታቸው ሊያዩት የሚገባ መዝሙር ስንት ላይ ነው? አንዳችሁ ተነስታችሁ እስኪ አንብቡልኝ። የምታቆት ያነበባችሁት እስኪ ተነስታችሁ እድል ስጣችሁ። የእግዚአብሔር ስም ብሩክ ይሁን። ይሄን መዝሙር ልብ ብለን እንመልከተው። የጌታ ስም የተባረከ ይሁን። ማንበብ አንብብ። ጌታ ይመስገን። ዳዊት ደግመሻል። ክብር ለእግዚአብሔር ይሁን። ከፍ አድርግ እንትልሽ። አዎ እንደፈለግሽ እንደተመቸሽ።
አምላኬ 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 ወደ አንተ ገሰግሳለሁ። ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በመድረ በዳ ኃይልህንና ክብርህን አይዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነህኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔንም ቀኝህ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ። ለሰይፍ እጅ አልፈው ይሰጣሉ፣ የቀበሮም እድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል። ሐሰትን የሚናገር አፍ ይዘጋልና።
ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። እነዚህን ጸሎቶች ስትመለከቱ ምን ታያላችሁ? ለእግዚአብሔር ስራ የሚመች ልብና መንፈስ ያለው ሰው ሁሉ እግዚአብሔር ሌበር ፎርስ አይደለም የሚፈልገው። እግዚአብሔር ሌበር ፎርስ አይደለም የሚፈልገው። ለእግዚአብሔርነቱ ስፍራ የሚሰጡ ሰዎችን ነው እግዚአብሔር የሚፈልገው። እግዚአብሔርን እግዚአብሔርን በምን አይነት ሁኔታ እንደሚናገረው ምህረት ከምን ይሻላል? ከህይወት ይሻላል ይላል። ምን አይነት ቋንቋ እንደሚናገር ተመልከቱ። ናፍቆቱን በውስጡ ያለውን ተመልከቱት። የንጉስ ዳዊት ምኞቱ በሙሉ እግዚአብሔር ነው። እግዚአብሔርን በጣም ይናፍቀዋል። ንጉስ ዳዊት አፉን የከፈተው ለችግር አይደለም፣ እግዚአብሔርን ከመራብ ከመጠማት የተነሳ ነው። ጥሩ የጸሎት ህይወት ሰዎች እንዲኖራቸው ከፈለጉ ውድ ወገኖቼ፣ በግዳይ ምሮ በቃ አዛዝ ይያለ በሚፈጥራቸው ጸሎት በሚባሉ አረፍተ ነገሮች ራሳችንን ለመሙላት አንሞክር። እግዚአብሔርን በፍቅር ልናናግረው፣ እግዚአብሔር በፍቅሩ የማረከን መሆን አለበት። እግዚአብሔርን ልናከብረው፣ ክብሩ ልባችንን ውስጣችንን የነካ ሃምብል የሚያረገን መሆኑን ማየት አለበት። በጣም በርካታ እግዚአብሔር ሰዎች እንዲህ ያለ አይነት ህይወት እንዲኖራቸው የሚያደርጉት እግዚአብሔርን ያስቡታል። እግዚአብሔርን ያስቡታል። በእግዚአብሔር ይመሰጣሉ። እንዲህ ያለ ነገር ዝም ብሎ አይገኝም። ድንገት ጸሎት የሚባል ፕሮግራም መጥቶስ ጌታን ላስበው አሁን እየተባለ የሚመጣ ነገር አይደለም ወገኖቼ። እንዲህ ያለ ነገር እግዚአብሔር የነካቸው ለክብሩ ቦታ የሰጡ ሰዎች any place any time ህይወታቸውን ኮንሱም የሚያረክ ትልቅ አምላክ ነው እግዚአብሔር። ክብር ለእግዚአብሔር ይሁን። ሰዎች አሁን ባለንበት ጊዜ ጠቅላይ ሚኒስትራችን በተናገሩት ንግግር በመጣው ሁኔታ በዚህ ሁሉ መልካም ነገር ያልተነካ ሰው ማን አለ? እንዴት ያለ ፍቅር! እንዴት ያለ አክብሮት! አቢ ሰላም ዋለ፣ አቢ ሰላም አደረ፣ አረ እንደው የምትበላውን ተጠንቀቅ። ሰው ሁሉ ኬሪንግ፣ አባትም እናትም ሊሆኑለት ሞክሯል። በዚህ ሰው ህይወት ውስጥ ካዩት መልካም ነገር የተነሳ ነው አይደል? እግዚአብሔር ከአቢ የበለጠ አላረገላችሁ? ከእናት ከአባት የበለጠ አላደረገልንም? የኢየሱስ ደግነት እንዴት ነው የምታስተናግዱት? የኢየሱስን መስዋዕት እንዴት ነው የምታዩት? እንዴት ነው የምናስበው? አይምሯችንን ኤክሰርሳይዝ አናረግም። ልባችን በእግዚአብሔር ቸርነት በጣም አይያዝም፣ አንያዝም። በእኛማ ክርስቲያን ነን፣ ጨርሰናል ሁሉንም ነገር። እኛ አሁን ለአገልግሎት ለምን የምንፈለግነን? በስለናል ወረድኛ። ምን አዲስ የምንሰማውም ነገር የለም። አለ አይደለም ሰዎች አብረን እኮ አረጀን ይላሉ ባልና ሚስቶች። አንድ ቀን የተጣጣመ ፍቅር አይ ላቭ የሚል ካፉ ወጥቶ ማያቅ ባል ሁሉ በፍቅር አርጅቻለሁ ሊል ይችላል አይደለም? ለሚስቱ ጊፍት እና ሽቶ ሰጥቶ ማያቅ ሰው ሁሉ እንደዛ ሊል ይችላል። እና ሚስቱን አፕሪሼት ማረግ ፍቅርን በደንበኛ ማሳይ ሰው ሁሉ የእድሜ ዘመኑን ብቻ ነው ሊቆጥር የሚችለው አይደለም? እንደዛ ያለ አይነት ሁኔታን እንዳለ እናውቃለን። ነገር ግን እግዚአብሔር ደግሞ ከሰው ሁሉ ይበልጣል። ከሚስት ይበልጣል፣ ከባል ይበልጣል፣ ከምድር መሪዎች ይበልጣል፣ ውለታ ከዋሉልን ሰዎች ሁሉ ይበልጣል። እግዚአብሔር በውለታው ካላስገረመን ልባችን እንደ ፈቃዱ ለሚጸለይ ጸሎት እኔ እንዴት ይዘጋጃል ብለን እንደምናምን ያላቀ። ስለዚህ በዚህ ጉዳይ ላይ በጸሎት ህይወት የረካና የበረታ የጠለቀ ነገር የለመለመ ውጤት ያለው ነገር እንዲኖረን እግዚአብሔር የማረከን ሰዎች ነን። እግዚአብሔር የማረከን ነን። እግዚአብሔር ሲማርከን ፈቃዱ እንዲሆን ጓጓለን። ውዴ ሆይ ሁሉን ላንተ ጠበቅኩል ያለችው በፍቅሩ የተያዘችበትን ግለት ነው የሚያሳየው። ለሱ የተሰጠችበትን ግለት ነው የሚያሳየው። ሁሉ ነገር ላንተ ነው። ባይነቁራኝ ኤቭሪቲንግ ላንተ ነው የሚሆንልህ እያለች ሱላማጢስ እንዳለች እኛም ለጌታ ለኢየሱስ ክርስቶስ ሁሉን ለሱ ልናረግለት ፍቅሩ የረታን ሰዎች እንሆንለት። ክብር ለእግዚአብሔር ይሁን። ውድ ወገኖቼ እንዲህ ያለ ነገር ለመለማመድ የሚያስፈልገው ነገር ምን እንደሆነ ታውቃላችሁ? ማስተዋል። ያደረኩላችሁን ሁሉ ታስተውላላችሁን? ማስተዋል። መጽሐፍ ቅዱስም ብሎ ያነበቡ ጥቅስ እየጠቀሱ አለ አይደለም? ጥቅስ በቃ ማሽጎድጎድ። የምታነባውን ታስተውላለህን? የምትጠቅሰውን ታስተውላለህን? ጌታ ያደረገልህን ያደረገልሽን ታስተውያለሽን የሚል ነው ጥያቄው። ጌታ በጣም በማስተዋል ስንመለከተው ይረታናል፣ ያሸንፈናል፣ ይሰበስበናል። ነገሮቻችን ሁሉ በፈቃዱ እጅ ውስጥ ይሆኑልናል። ክብር ለእግዚአብሔር ይሁን። ውድ ወገኖቼ በዚህ አይነት ህይወት እንድንቃኝ ስራ ልንሰራ ይገባናል። ጌታ ሆይ አጀንዳ አርጌ በህይወት የሚይዘው ጉዳይ አለኝ። ነገሮችን ሁሉ በተማርኩበት አቅጣጫ እንዲሄዱልኝ መስመር ገባለሁ። አካሄዴን ሁሉ አስተካክላለሁ። ፈቃድ ሐሳብ በህይወቴ እንድትከናወን ምሰራው ነገር አለ በህይወቴ ብለን ከእግዚአብሔር ጋር የምንነጋገረው ነገር ይኖረን፣ እምንለምነው ነገር ይኖረን፣ እምንጠይቀው ነገር ይኖረን። አምላካችን ገና በልባችን ስናስብ ያያል። እዚህ ቁጭ ብለን ቃሉን ስንሰማ ያያል። ከዚህ ወጥተን ስንሄድ ያያል። የትም ቦታ ያለን ስናስብ ያያል። እንዴት ደስ የሚል አምላክ ነው! ይመለከተናል። ላየው ነገር ሁሉ ዝም ብሎ ሰው ያየን አይመልስልንም። ያየውን እንዳላየ ሊሆን ይችላል። እግዚአብሔር ግን ይመልሳል። እግዚአብሔር ይመልሳል። እግዚአብሔር የልባችሁ ምኞት ያህል ናፍቆታችሁን ያህል እንደተማራችሁት እግዚአብሔር እንደተናገራችሁ ለመሄድ የምትሄዱበትን መንገድ አቅጣጫችሁን ለመቀየር ያላችሁን ፍላጎት ያያል። እጁን ይዘረጋል። ክብር ለእግዚአብሔር ይሁን። የሰማችሁትን ሁሉ ለበረከት ያርግላችሁ። እንጸልይ። ክብር ለጌታ ይሁን። የእግዚአብሔር ስም ብሩክ ይሁን። መዝሙር የሚመጣላችሁ አለ እህቶቼ ወንድሞቼ። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። በጌታ ፊት ልባችንን እስኪን ሰብስበው ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ማለት ምን ማለት ነው? ብትሆን ፈቃዱን ምን ሆናለሁ? ወንድሞቼ እህቶቼ ምን ትሆናላችሁ? ፈቃዱ በእናንተ የግል ህይወት ብትሆን፣ ፈቃዱ በትዳራችን፣ ፈቃዱ በእያንዳንዳችን የግልና የማህበራዊ ህይወት፣ በቤተ ክርስቲያን ቢሆን ፈቃዱ ምን እንሆናለን? የጌታችን ፈቃድ በሰማይ ያለችው በምድር ላይ ብትሆንልን፣ በምድራችን ብትሆንልን ምንድን ነው የምንሆነው? ውድ ወገኖቼ እግዚአብሔር ይህንን ጸጋ ይህንን እድል ያብዛልን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። ክብር ለእግዚአብሔር ይሁን።
ያደገ Yeah.